ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 25 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልን እኔም ቆንጂት ታዬ ነኝ።
ወጣቱ ከግለኝነትና ከዘር ማንነት አስተሳሰብ ወጥቶ የእኛነትን ስሜት ካላዳበረ ሀገር እንደ ሀገር መቀጠል አትችልም። ባህር ዳር ላይ በተካሄደው ውይይት ላይ የተሰነዘረ ሐሳብ ነው።
ከእኔነት ስሜት ወጥተን ወደ እኛነት ስሜት ስንሄድ አብረን በከፍታ እናድጋለን። እኔ ብቻ ብለን ስንኖር ግን አብረን ሁላችንም እንወድቃለን። የእኛ መውደቅ የሌሎች ወንድሞቻችን መውደቅ እኛን እንደማይጥለን እርግጠኞች እንዳለሽ።
የኢትዮጵያ ሙስሊሞች ተቃዋማዊ ለውጥ አመቻች ኮሚቴ ምክትል ሰብሳቢ ኡስታዝ አቡበከር አህመድ ናቸው።
በአብይ ርዕስ ዘገባ ይዘናል። ቆንጅት አርዕስተ ዜና ታሰማናለች።
የዩናይትድ ስቴትስ ኮንግረስ አባላት ከአስራ አራት ዓመታት በኋላ ለመጀመሪያ ጊዜ በኤርትራ ጉብኝት አድርገዋል። አንዱ ዜናችን ነው። ኬንያ ውስጥ አራት አሜሪካውያን ሄሊኮፕተር ተከስክሶ ሞቱ የሚለውና ሌሎችም አሉን።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማ።
በተወካዮች ምክር ቤቱ የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበሯ ካረን ባስ የተመራ የዩናይትድ ስቴትስ ኮንግረስ አባላት ልዑካን ቡድን በሳምንቱ መጨረሻ ኤርትራን ጎብኝቷል። ከ14 ዓመታት በኋላ የመጀመሪያ በሆነው የኮንግረስ አባላት የኤርትራ ጉብኝት ከኮንግረስ ወመን ካረን ባስ ጋር ወደ አስመራ የተጓዙት አዲስ ተመራጮቹ የምክር ቤቱ አባላት ኢልሃን ኦማር እና ጆ ወይም ዮሴፍ ንጉሴ ናቸው። በኤርትራ የዩናይትድ ስቴትስ ኤምባሲ በወጣ መረጃ መሰረት አዳዲሶቹ የምክር ቤቱ አባላት ሁለቱ ማለትም ኢልሃን እና ጆ ንጉሴ የመጀመሪያ ይፋ የውጭ ሀገር ጉብኝታቸው ኤርትራ እንድትሆን ምርጫቸው ባደረጉት መሰረት ነው የተጓዙት። የልዑካን ቡድኑ ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ፣ ከፕሬዝደንታዊ አማካሪው የማነ ገብረአብና ከኢኮኖሚ ጉዳዮች ኃላፊው ሀጎስ ገብረ ሕይወት እንዲሁም ከማስታወቂያ ሚኒስትሩ የማነ ገብረ መስቀል ጋር ተገናኝተው ውይይት አድርገዋል።
ሰሜን ምዕራባዊ ኬንያ ውስጥ ሄሊኮፕተር ተከስክሶ አራት አሜሪካውያንና ኬንያዊው አብራሪ ሞቱ። ሄሊኮፕተሩ የተከሰከሰው ትናንት እሁድ ከተነሳ ብዙም ሳይቆይ ቱርካና ሐይቅ ላይ ባለ ደሴት ውስጥ በሚገኝ ሴንትራል አይላንድ ብሔራዊ ፓርክ መሆኑ ተዘግቧል። ቤተሰቦቻቸው መርዶ እስኪነገራቸው ተብሎ የመንገደኞቹና የኬንያው አብራሪ ማንነት ይፋ አልተደረገም። ከደሴቲቱ የተነሱት ሁለት ሄሊኮፕተሮች እንደነበሩ የኬንያ ሲቪል አቪዬሽን ባለሥልጣን ዋና ሥራ አስኪያጅ ጊልበርት ኬቤ ባወጡት መግለጫ አስታውቀዋል።
የጤና ችግር እንዳለባቸው የሚነገረው የአልጄሪያ ፕሬዚደንት አብደል አዚዝ ቡተፍሊካ ለሌላ አምስት ዓመት ለመወዳደር ማቀዳቸው የቀሰቀሰው ተቃውሞ አድማሱን እያሰፋ ቀጥሏል። በመጪው ሚያዝያ በሚካሄደው ምርጫ ቢያሸንፉ እንኳ ሙሉውን ዘመን ስልጣን ላይ እንደማይቆዩ ፕሬዝደንቱ እየገለጹም ነው ተቃውሞው የበረታው። በመላ አልጄሪያ እንዲሁም በቀድሞዋ ቅኝ ገዢ ፈረንሳይ ውስጥ የተቀጣጠለውን ተቃውሞ ለማሳየት በብዙ ሺህ የሚቆጠር ሰው መሰለፉን የደረሰን ዜና አስታውቋል። በመጽሔት ክፍለ ጊዜ ዘገባ ይኖረናል።
ዩናይትድ ስቴትስ በሽግግር ፕሬዚደንትነት እውቅና የሰጠቻቸው የቬኔዙዌላ ተቃዋሚ መሪ ሁዋን ጉይዶ ዛሬ የሀገራቸው ሕዝብ ሰልፍ እንዲወጣ ጥሪ አቀረቡ። በላቲን አሜሪካ ወዳጅ ሀገሮች ያደረጉትን ጉብኝት አጠናቀው ወደ ሀገራቸው በሚመለሱበት ቀን ሕዝቡ ሰልፍ እንዲወጣ ነው ያሳሰቡት። ሁዋን ጉይዶ ከኢኳዶር ፕሬዚደንት ሌኒን ሞሪኖ ጋር ከተነጋገሩ በኋላ ትናንት እሁድ ማታ ሳሊናስ ከምትባለው የጠፈር ከተማ በኢኳዶር አየር ኃይል አይሮፕላን ተሳፍረው ወጥተዋል። የጉዞ መርሃ ግብራቸው አስቀድሞ ያልተገለጠው ተቃዋሚው መሪ ሁዋን ጉይዶ ዛሬ ወደ ካራካስ እንደሚመለሱ ቃል አቀባያቸው አስታውቀዋል። ስመለስ ያስሩኛል ብለው እንደነበር ይታወሳል። የዩናይትድ ስቴትስ ብሔራዊ ጸጥታ አማካሪ ጆን ቦልተን ዛሬ በሰጡት ቃል ጉይዶ ሲመለሱ ደህንነታቸው ላይ አንዳች አደጋ ቢቃጣ ከዩናይትድ ስቴትስ እና ከዓለም አቀፉ ማህበረሰብ ብርቱ አጸፋ ይከተላል ብለዋል። በዩናይትድ ስቴትስ እና በሌሎች 50 ሀገሮች በቬኔዙዌላ የሽግግር መሪነት እውቅና ያገኙት ጉይዶ የፓርላማው መሪ በዚያ ስልጣናቸው ሕገ መንግሥቱን ጠቅሰው የፕሬዚደንት ኒኮላስ ማዱሮን አመራር ሕገ ወጥ ሲሉ አውጀዋል። ጉይዶ ባለፈው ሳምንት ከዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ እና ከሌሎች መሪዎች ጋር ኮሎምቢያ ዋና ከተማ ቦጎታ ላይ ተገናኝተው ተነጋግረዋል። ከዚያም ወደ ብራዚልና ፓራጓይ ተጉዘዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በ2016ቱ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የሩሲያን ጣልቃ ገብነትና የፕሬዝደንት ትራምፕ የምርጫ ዘመቻ ከሩሲያ መንግስት ጋር ተመሳጥሮ እንደሆነ ለማጣራት በተያዘውና ይበልጥም እየተጠናከረ በመጣው ምርመራ የዋይት ሀውስና የፍትህ ሚኒስቴርን ጨምሮ 60 የአስተዳደሩ ባለስልጣናት ተፈላጊ ሰነዶችን ያቀርቡ ዘንድ የሚጠይቅ ማዘዣ በዩናይትድ ስቴትስ የተወካዮች ምክር ቤት የሕግ ጉዳዮች ኮሚቴ ሊቀመንበር በዛሬው ዕለት የሚላክ መሆኑ ተገልጿል። ሪቻርድ ግሪን ያጠናቀረው አጭር ዘገባ አለ። አሉላ ከበደ ያቀርባል።
በምክር ቤቱ የዲሞክራቲክ ፓርቲ አባል ጄሮልድ ናድለር ለኤቢሲ ኒውስ የዜና አገልግሎት ባቀረቡ ገለጣ ኮሚቴው የፕሬዚዳንት ትራምፕ የበኩር ልጅ ዶናልድ ትራምፕ ጁኒየር እና የትራምፕ ዓለም አቀፍ የንግድ ድርጅት የፋይናንስ ክፍል ኃላፊ የተለያዩ ተፈላጊ ሰነዶችን እንዲያቀርቡ ይፈልጋል ብለዋል።
Crimes and impeachable offenses are two different things. They can be crimes that are not impeachable offenses and impeachable offenses that are not crimes.
አንድ ከፍተኛ የመንግስት ባለስልጣን በፈጸመው የሰነ ምግባር ጉድለት ወይም ሌላ ተጠያቂ የሚያደርግ ድርጊት መነሻነት ከኃላፊነት መንበሩ እንዲነሳ ማድረግ እና ወንጀል ሁለት የተለያዩ ነገሮች ናቸው። ወንጀል ሆኖ ነገር ግን አንድን ባለስልጣን ከኃላፊነቱ እንዲነሳ ሊያደርግ የማይችል ጉዳይ አለ። በትይዩ ደግሞ ከስልጣን ለመውረድ የሚያበቃ ነገር ግን በወንጀል የማይፈረጅ ድርጊትም አለ። ስለሆነም ሁሉንም በአግባቡ ለአሜሪካ ሕዝብ ግልጽ ማድረግ አለብን። ይህንንም እውን ለማድረግ ልዩ ምርመራ የሙለር ያካሄዱ ባሉት ምርመራ ላይ ብቻ ተወስነን መስራት አንችልም። የሙለር ምርመራ አንደኛ ምንም እንኳ ብዙ ይፋ ያልሆኑ ወሬዎች እየተሰሙ ቢሆንም በተጨባጭ ግን በርግጥ መቼ እንደሚጠናቀቅ አናውቅም። ሁለተኛ የርሳቸው ምርመራ ተለይተው በታወቁ የወንጀል አይነቶች ላይ ብቻ ትኩረት የሚያደርግ ነው። በመሆኑም መጠነ ሰፊ ጉዳዮች ላይ ትኩረት በማድረግ ምርመራችንን መቀጠል አለብን።
የናድለር ኮሚቴና ሌሎች የምክር ቤቱ ጉባኤዎች በትራምፕ የምርጫ ዘመቻና በሩሲያ መንግስት መካከል መመሳጠር መኖር ያለ መኖሩን እንዲሁም ትራምፕ የፕሬዚዳንትነት መንበሩን ከተረከቡ በኋላ በምርጫ ዘመቻቸው ክንውን ዙሪያ የሚካሄዱ ብሔራዊ የምርመራ ሂደቶችን ለማደናቀፍ ያደረጉት ስራ መኖር ያለ መኖሩን ለማጣራት ልዩ መርማሪ ሙለር ለ22 ወራት ያካሄዱትን የምርመራ ውጤት የያዘ ሰነድ ይፋ መደረግ በመጠባበቅ ላይ ናቸው። የትራምፕ የቀድሞ የረጅም ጊዜ ጠበቃ በቅርቡ በምክር ቤቱ የሰጧቸውን የምስክርነት ቃሎች ጨምሮ ፕሬዚዳንቱን በምርጫ ዘመቻቸው ወቅትና ከዚያም በኋላ ወደ ስልጣን ከመጡ ወዲህ ተፈጽመዋል በተባሉ በርካታ ወንጀሎች ተጠያቂ ያደርጓቸዋል።
እናመሰግናለን አሉላ። የካታር የውጭ ጉዳይ ሚኒስትር ሀገራቸው እያስተናገደች ባለችው የዩናይትድ ስቴትስና የታሊባን ድርድር በስኬት እንደሚጠናቀቅ ትልቅ ተስፋ የሰነቁ መስለው ቀርበዋል። የሼክ ሞሐመድ ቢን አብድራህማን ዛሬ የአፍጋኒስታኑን ጦርነት የሚያከትም የፖለቲካ መፍትሄ ለመፈለግ ስለተያዘው ጥረት ሲናገሩ ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ሆነው በሰጡት ቃል ነው። ሀገራቸው አፍጋኒስታን ሰላሟን እንድታገኝ ከዓለም አቀፍ አጋሮች ጋር እየተመካከረች መስራቷን ትቀጥላለች ብለዋል። ሰላም በንግግር እንጂ ከቶ በጉልበት ወይም በጦርነት አይመጣም ያሉት የካታሩ የውጭ ጉዳይ ሚኒስትር ሀገራቸው በሽምግልና ጥረቷ እንደምትገፋ ካስታወቁ በኋላ በጣም በቅርቡ ስኬታማ ውጤት ላይ እንደርሳለን ብለን ተስፋ እናደርጋለን ማለታቸው ተጠቅሷል። ዩናይትድ ስቴትስ ባቀረበችው ሀሳብ መሰረት የተጀመረው የሰላም ድርድር የካታር ባለስልጣናት በይፋ አስተያየት ሲሰጡበት የዛሬው የመጀመሪያ ነው።
ሶሪያ ውስጥ በመጨረሻው የሽብርተኛው እስላማዊ ቡድን ይዞታ ላይ የተከፈተውና ሶስተኛ ቀኑን የያዘው ጥቃት ጋብ ብሏል። ባጉዥ ከተማ ላይ ጥቃቱ እንዲዘገይ የተደረገው በአካባቢው ተጨማሪ ሲቪሎች በመኖራቸውና ሽብርተኞቹ ብዙዎቹን በጥቃት መከላከያ ተገንነት እየተጠቀሙባቸው በመሆኑ ነው ሲሉ በዩናይትድ ስቴትስ የሚታገዙት ኃይሎች አስታውቀዋል። ትናንት ባወጡት መግለጫ ኃይሎቹ ይህን ያስታወቁት የሶሪያ ዲሞክራሲያዊ ኃይሎች ቃል አቀባይ ሲቪሎቹን ለማዳን ምን እርምጃ እየተወሰደ እንደሆነ አላብራሩም። የመጨረሻዋን የቡድኑን ይዞታ ለማስለቀቅ የሚካሄደው ውጊያ በቶሎ እንደማያበቃ ግን ሳያስተነቅቁ አላለፉም። ለዜና የተያዘው ሰዓት አበቃ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ።
አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 እንዲሁም በ31 ሜትር ባንድ በ9485 ኪሎ ሄርትስ ደግሞም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 25 ምሽት ፕሮግራማችን ነው።
የሐሳብ ልውውጥ ለኢትዮጵያ ዴሞክራሲያዊ ሽግግር በሚል ጭብጥ ለሁለት ቀናት የዘለቀ ኮንፈረንስ በወሎ ዩኒቨርሲቲ የልጅ ኢያሱ የሰላም የዴሞክራሲና የልማት ኢንስቲትዩት ተዘጋጅቶ ተካሂዷል።
ታሪክ ለኔ ልንሰምጥበት የምንችለውን ጥልቀት ወይም ልንመጥቅበት የምንችለውን ከፍታ የሚያሳየን መነጽር ነው። ስለዚህ ታሪክ ሲጻፍ ወይም ታሪክ ላይ ተመስርተን የዛሬ ኑሯችን ወይም የዛሬ መመሪያችን አድርገን ልንሄድበት አይደለም።
የሕግ ምሁርና የብሔራዊ እርቅና ሰላም ኮሚሽን ምክትል ኮሚሽነር የትነበርሽ ንጉሴን ድምፅ ነው የሰማችሁት። በምሽቱ ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የሰው ልጅ ክቡር በሚል ርዕስ የአድዋን ድል 123ኛ ዓመት የሚዘክር ጊዮን ቀለም በሚባለው የሐሳብ ምሽት ልዩ ዝግጅት ተካሂዷል። የኢትዮጵያ ሙስሊሞች ተቋማዊ ለውጥ አመቻች ኮሚቴ ምክትል ሰብሳቢ ኡስታዝ አቡበከር አህመድ በተናገሩበት በዚህ ዝግጅት ላይ ቁጥራቸው ብዙ የሆነ የባህር ዳር ከተማ ወጣቶችና ታዋቂ ግለሰቦች መገኘታቸውን ጠቅሳ ዘጋቢያችን አስቴር ምስጋናው ተከታዩን አስተላልፋልናለች።
ባሳለፍነው ቅዳሜ ነበር 123ኛው የአድዋ ድል መታሰቢያ ሰው ክቡር በሚል ርዕስ በባህር ዳር ከተማ የተከበረው። የተዘጋጀውም በጊዮን ቀለም በተሰኘ የሐሳብ ምሽት አዘጋጆች ነው። በእለቱ ቁጥራቸው በርካታ የሆኑ የባህር ዳር ከተማ ወጣቶች የተገኙ ሲሆን ታዋቂ የታሪክ ምሁራንና አነቃቂ ንግግሮችን በመናገር የሚታወቁ ታዋቂ ግለሰቦች ተገኝተዋል። በዚህ ዝክረ አድዋ ልዩ የሐሳብ ምሽት ላይ አነቃቂ ንግግሮችን ያቀረበው ደግሞ የኢትዮጵያ ሙስሊሞች ተቋማዊ ለውጥ አመቻች ኮሚቴ ምክትል ሰብሳቢ ኡስታዝ አቡበከር ነው። ሀገር እንደ ሀገር የምትቀጥለው ወጣቱ ከግለኝነትና ከዘርማንነት አስተሳሰብ ወጥቶ የአንድነት ስሜት ሲያዳብር ብቻ ነው። ዛሬ ታሪካቸውን የምንዘክርላቸው የአድዋ ዘማቾች ሀገርን ጠብቀው ያቆዩት በአንድነት ገመድ ተጋምደው ነው ይላል ኡስታዝ።
የኛ ኃላፊነትና የኛ ግዴታ ምንድን ነው? ትናንት የነበረን ታሪክ እንደ ታሪክ የእኛ ክብር መለኪያ ነው ብለን እናስበዋለን። ዛሬ ላይ ደግሞ እኛ እየኖርንበት ያለውን ተጨባጭ ለነገ የተሻለ ተስፋ አድርገን ለማስቀመጥ ዛሬ ላይ የተገኘ ነው። እኛ ዛሬ ዳግማዊ ምኒልክ እዚህ ምድር ላይ የሉ ወይም ደግሞ እነሱ ጋር የነበሩት ኢትዮጵያን እንደ ሀገር በነፃነት እንድትኮራ ለጥቁሮች ተምሳሌት እንድትሆን ያደረጓት አባቶች ዛሬ እዚህ ምድር ላይ የሉ ያለ ነው። እኛ የምንወቅሰው የምንመሰገነው አድዋ የትግል ታሪክ ብቻ አይደለም፣ የመስዋዕትነት ታሪክ ምድር ላይ ፈገግታቸውን አስቀምጠው ያለፉበት ማንነት በመቶ ዓመታት ታሪኮች አልፎ እንደ አዲስ ታሪክ እንዲወራ አስገድደውናል። እነዚህ አባቶች አንድነታችን ብቻ ነው እችን ሀገር ሊታደጋት የሚችል። መለያየታችን እንኳን ተለያይተን ዛሬ እንኳን ተበታትነን እንኳን ተገፋፍተን ተሳስበን ተከባብረን እችን ሀገር እንደ ሀገር ለማስቀጠል ብዙ መስዋዕትነቶች ያስፈልጋሉ። እች ሀገር በዚህ ወጣት ነው ተስፋ። ይሄ ወጣት ስለ ነገው አስቦ ስለዚች ሀገርና ስለ ትውልድ አስቦ ዛሬን ቆም ብሎ አይቶ እጅ ለእጅ ተያይዞ ለመገንባት ከተንቀሳቀሰ እች ሀገር ተስፋ አላት። የትናንት ታሪኳን የማትደግምበት ምንም ምክንያት የላት። ይህ ወጣት ግን በተለይ ያስተሳሰቡት በግለኝነት ስሜት ውስጥ በዘር ማንነት ውስጥ ገብተን ይባስ ብለን ከሌሎች ለመኖር የግላችንን ስሜት ለማንጸባረቅ ብቻ የእኛን የበላይነትና የእኛን ብቻ ከፍታ ፈልገን ከኔነት ስሜት ወጥተን ወደ እኛነት ስሜት ስንሄድ አብረን በከፍታ እናድጋለን። እኔ ብቻ ብለን ስንኖር ግን አብረን ሁላችንም እንወድቃለን። የኛ መውደቅ የሌሎች ወንድሞቻችን መውደቅ እኛን እንደማይጥለን እርግጠኞች እንዳትሆኑ። እነሱ ሲወድቁ እኛ እንወድቃለን። የነሱ ውድቀት የኛ ውድቀት ነው። በዛ ሲጀመር በዚህ ይቀጥላል። ይሄ የሚጠበቅ
በሐሳብ ምሽቱ ላይ ከተገኙት የባህር ዳር ከተማ ወጣቶች ወጣት ገረመው ስማቸው አንዱ ነው። አድዋ የአንድነት የሐሳብ ውጤት መሆኑን የተረዳሁበት ምሽት ነው ይላል።
ካሁን ቀደም አድዋን የጦርነት ታሪክ፣ አድዋን የኢትዮጵያውያን የድል ታሪክ ብቻ አድርጌ ነበር የማስበው። ዛሬ ግን አድዋ ማለት የሐሳብ ውጤት ነው። አድዋ ማለት የጋራ የአንድነታችን ድምር ውጤት ነው። ከዛ አንጻር አነቃቂ ንግግሮች ያው እንደሰማሽው የተለያዩ ታዋቂ ግለሰቦች ነበሩ። ከነሱ በርካታ መልእክቶች ወስጃለሁ። በዋናነት ግን አድዋ የኢትዮጵያውያን የአንድነት የሐሳብ የጋራ አጀንዳ ኑሯቸው ተንቀሳቅሰው ድል ያደረጉት ውጤት ነው ብዬ አስባለሁ።
ጊዮን ቀለም የተሰኘው የሐሳብ ምሽት የሐሳብን ውድ ዋጋ አጉልቶ በማሳየት ምክንያታዊ የሆነ ግለሰባዊና ማህበረሰባዊ ስብዕና ለመገንባት ዓላማ አድርጎ የተቋቋመ ሲሆን አሁን የተዘጋጀው ለሁለተኛ ጊዜ እንደሆነ ከአዘጋጆቹ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አስቴር ምስጋናውን ባህር ዳር ላይ አመሰግናለሁ። የትንታኔው መጽሔት ይቀጥላል።
በድሬዳዋ ማረሚያ ቤት በተደረገ ፍተሻ ከ60 በላይ ተንቀሳቃሽ ስልኮችና ስለታማ ቁሳቁሶች መያዛቸውን ፖሊስ አስታውቋል። በማረሚያ ቤት ውስጥ ከዚህ በፊትም የእጅ ስልኮች በፍተሻ ተይዘው እንደሚያውቁ የተገለጸ ሲሆን የማረሚያ ቤቱን ኃላፊዎች ለማነጋገር ያደረገው ጥረት አለመሳካቱን ገልጾ ዘጋቢያችን አዲስ ቸኮል ዘግቦልናል።
የድሬዳዋ ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ የሆኑት ዋና ሳጅን ባንታለም ግርማ በሰጡት መግለጫ እንዳስታወቁት የህግ ታራሚዎች ሊይዟቸው የማይገቡ የተለያዩ ቁሳቁሶች በታራሚዎች እጅ ላይ ተገኝተዋል ብለዋል።
ካለፉት 3 ቀናት ወደዛ በማረሚያ ቤቱ አጠቃላይ የተቀናጀ ፍተሻ ወደ ማረሚያ ቤቱን ሊገቡ የማይገባቸው የተከለከሉ ጉዳዮች በውጤት ደረጃ ተገኝተዋል። ከዚህም ውስጥ 62 ሞባይሎች በማረሚያ ቤቱ ታራሚዎች ተይዘው ስለነበር ይሄ 62 ሞባይል ከታራሚዎች ላይ በቁጥጥር የሞባይል ስልክ በቁጥጥር ስር ውሏል። ሌላው መጠናቸው ትንሽ ይሁን እንጂ ስለታማ ነገሮች እንደ ጩቤ፣ ሳንጃ የመሳሰሉ ስለቶች ከዚሁ ማረሚያ ቤት የተገኙበት፣ ከዛ ባለፈም የብረት ፌሮ ዱላዎች በዚሁ ማረሚያ ቤት በተደረገ ፍተሻ በቁጥጥር ስር ውሏል።
የድሬዳዋ ማረሚያ ቤት ተጠሪነቱ ለፌዴራል ማረሚያ ቤቶች ኮሚሽን ሲሆን የድሬዳዋ ፖሊስ ከምርመራ ማጣራት ጋር በተያያዘ አብሮ እየሰራ መሆኑን ያስታወቁት ዋና ሳጅን በአሁኑ ሰዓት 3 የምርመራ ቡድኖች ተቋቁመው ምርመራ እያደረጉ ናቸው ብለዋል። ወደ ማረሚያ ቤቱ መግባት የሌለባቸው ቁሳቁሶች እንዴት ሊገቡ ቻሉ፣ ማን አስገባ የሚሉት ምርመራዎች እንደተጠናቀቁ እጃቸው ያለባቸው ሁሉ እርምጃ ይወሰድባቸዋል ብለዋል ዋና ሳጅኑ። የነኙ ቁሳቁሶች በታራሚዎች እጅ መግባት በችሎት ማስቻል ሂደት ተጽዕኖ ያሳደሩባቸው ሁኔታዎች ነበሩ ያሉት ዋና ሳጅን ባንታለም ታራሚዎች እርስ በርስ እንዲጎዳዱ መንስኤ መሆኑንም አክለው ተናግረዋል። ሰዎች በሚታረሙበት ወቅት አካላዊ ደህንነታቸው መጠበቅ እንዳለበት የተናገሩት ዋና ሳጅን የታራሚዎች ጥያቄ ቤተሰቦችም የእርምቱን ሂደት ሊያሰናክል የሚችል ምንም አይነት ተግባር መፈጸም የለባቸውም ብለዋል። በተያያዘ ዜና ለአንድ ወር ገደማ ጸጥታዋ ተመልሶላት የነበረችው ድሬዳዋ ባለፈው ሳምንት 09 ቀበሌ ከገንደ ገመቹ እስከ አሸዋ ድረስ ረብሻ እንደነበር ዋና ሳጅ ባንታለም ገልጸዋል። የሰፈራችን ሴት ለምን ትለከፋለች በሚል መነሻ የተነሳው ግጭት ለተወሰኑ ቀናት በየመሃሉ ድንጋይ እየተወረወረ የንግድና የሰዎች እንቅስቃሴ እየተጓጉል የነበረ ሲሆን በዚህ ሂደት ግን በሁለት ሰዎች ላይ ከተመዘገበ ቀላል የአካል ጉዳት በስተቀር ሞትም ሆነ ከባድ ጉዳት አለመድረሱንና አካባቢው በአሁኑ ሰዓት ወደ ቀድሞ መረጋጋቱ መመለሱን ዋና ሳጅ ባንታለም ተናግረዋል። የአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አዲስ ቸኮልን ለድሬዳዋ ዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን ለምን ትለከፋለች የሚለው ቃል ለምን ትተነኮሳለች በሚል እንዲስተካከል እንጠይቃለን። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ ዲሞክራሲያዊ ሪፐብሊክ ፌዴሬሽን ምክር ቤትና የክልሎች የጋራ ምክክር መድረክ ዛሬ ተጠናቋል። ትናንት እሁድና ዛሬ መቀሌ ላይ ትናንት እሁድና ዛሬ መቀሌ ላይ የተካሄደው ውይይት 14ኛው የጋራ መድረክ መሆኑ ታውቋል። ተሳታፊዎቹ የተነጋገሩት ፌዴራል ስርዓቱን እየተፈታተኑ ናቸው ባሏቸው ጉዳዮች ላይ መሆኑን ሪፖርተራችን ዓለም ፍስሐ ከመቀሌ ተከታዩን ዘግቧል።
እንደ ፌዴሬሽን ምክር ቤት ህዝብ ግንኙነትና የኮሚኒኬሽን ዳይሬክተር አቶ ገብሩ ገብረስላሴ አገላለጽ የዚህ መድረክ ዓላማ ለፌዴራል ስርዓትን እየተፈታተኑት ያሉ ችግሮችንና ውጤቶችን መገምገም፣ ያለንን ጠንካራና ደካማ ጎኖችን መፈተሽ፣ በእያንዳንዱ ክልል ያለ መልካም ተሞክሮና ክፍተቶችን በመፈተሽ ሊስተካከሉ የሚገባቸውን ስራዎች ለይተህ ለማራመድ ያለመ የጋራ ምክር መድረክ ነው ብለዋል። አቶ ገብሩ ገብረስላሴ ለዚህ ዓላማ ለማሳካትና እንደ መንደርደሪያ ለውይይቱ አጋዥ የሆኑ የቀረቡ ጥናታዊ ጽሑፎችን ያላቸው ይዘት ሲናገሩ እንዲህ ይላሉ።
ይዘቶቹ ወደ ሶስት አካባቢ ጥናታዊ ጽሑፎች ነው እየቀረቡ ያሉ። አንዱ የኢትዮጵያ ፌዴራሊዝም መነሻ ሁኔታዎች ታሳቢ ያደረጋቸውና የዜጋ መብትና የአገር ግንባታ በሚል አንዱ ጥናታዊ ጽሑፍ በአዲስ አበባ ዩኒቨርሲቲ ምሁራን ነው እየቀረበ ያለው። በሁለተኛ ብሔርተኝነት አክራሪነት የሚል ጽንፈኝነትም አስተሳሰቦች የሚታዩበት ነገር ነው ያለው እና በዚህም አንድ ጥናታዊ ጽሑፍ ነው እየቀረበ ያለው። በምን ላይ ደረጃ ነው ያለ ነው የሚለው ጥናታዊ ጽሑፍ እየቀረበ ነው ያለው። ሌላ በመቻቻል በሰላምና በእርቀ ሰላም አጠቃላይ በአገራችን እየተፈጠረ ያሉ የተለያዩ አካባቢዎች ግጭቶች ይነሳሉ። ስለዚህ እንዴት አድርገን ነው ይህን ተቻችለን የመኖር ባህላችን እሴቶች አሉ፣ የኢትዮጵያ መለያ የሆኑ የተለያዩ እሴቶች አሉ፣ እነዚህ ጠብቀን ከመሄድ አኳያ ምንድን ነው እያጋጠመን ያለው? ስለዚህ እነዚህ እሴቶቻችን ተከባብረን የአብሮነት እሴቶቻችን በመከባርና በመቻቻል የተመሰረተ አገር ግንባታ በሚመለከትም ጥናታዊ ጽሁፎች እየቀረበ ነው ያለው። ሌላ በአራተኛ ደረጃ የሚቀርበው ጽሁፍ በፌዴራል መንግስት ለክልሎች ቀመር የሚያዘጋጀው አለ። ሌላ ከዚህ ተያይዞ የጋራ ገቢዎች የሚባሉ አሉ። በፌዴራልና በክልሎች መንግስት የጋራ ገቢ የሚባሉ በዚህ ዙሪያ የተዘጋጀ ጽሁፍ አለ። ይህም የህግ ማዕቀፍ እየተዘጋጀለ ስለሆነ ክልል ምክር ቤቶች፣ ክልሎች የሚመለከታቸው አካላት መጀመሪያ መወያየትና ግብአት መስጠት ስላለባቸው በዚህ እየተወያዩ ነው ያለው።
ከዚህ በተጨማሪ በምክር መድረኩ 13ኛው የብሔርና ብሔረሰቦች በዓል ይገመገማል። በኦሮሚያ ክልል ለሚካሄደው 14ኛው የብሔርና ብሔረሰቦች በዓል ማስፈጸሚያ እቅድ ለውይይት ቀርበዋል ብለዋል። በዚህ የምክር መድረክ የተነሱ አንኳር ጥያቄዎችና መግባባት ላይ የተደረሰባቸው ሀሳቦችን አቶ ገብሩ ይገልጻሉ።
በዋናነት የጋራ መግባባት የተደረሰባቸው ነጥቦች አንዱ ችግሮች እየተፈጠሩ ያሉ በዋናነት አመራሩ የሚፈጥራቸው እንጂ ህዝብ ለህዝብ ተጋጭቶ አያውቅም፣ የህዝብ ግጭት አይደለም የሚለው የጋራ እየተደረገ ነው ያለው። ማለት በዋናነት መነሻዎችም በተለያዩ ምክንያቶች አመራር የሚፈጥራቸው ችግሮች እንደሆኑ፣ ስለዚህ አመራሩ ከዚህ እጁ መሰብሰብ እንዳለበት ነው በዋናነት የጋራ እየተደረሰ መግባባት እየተደረሰ ያለው። በሁለተኛ ደረጃ የችግሩ ጥልቀትና ስፋትም የጋራ መግባባት እየተደረሰ ይመስለኛል። ማለት የችግሮችም ምንጭም በዋናነት ቅድም እንዳልኩ የአመራር ሆኖ እየተግባባን ያለ ነው። በሶስተኛ ደረጃ ኤክስተርናላይዝ የሚደረግበት ሁኔታ አለ። በተለያዩ ነገሮች፣ በተለያዩ አካባቢዎች ችግሮች የራሳችን እኛም አለንበት፣ የችግሩ ምንጭ ነን፣ ስለዚህ የመፍትሄው አካል መሆን አለብን የሚለው አስተሳሰብ እስካሁን አልነበረም። ስለዚህ በዚህም ጋራ እየተደረገ ነው ያለው የችግሩ ወደ ራስን የመውሰድ ስለዚህ የመፍትሄው አካልም የመሆን አስተሳሰቦች እና ሀሳቦች እየተራመዱ ነው ያሉና በእነዚህም ጋራ መግባባት እየተፈጠረ ነው ያለው ማለት እንችላለን።
በ14ኛው የጋራ ምክክር መድረክ ስለ የድንበርና የማንነት ኮሚሽን ማቋቋም የተመለከተ ጥያቄም ተነስቶ እንደነበር በመግለጽ የተሰጠው ምላሽ እንዲህ ይላሉ።
የድንበር ኮሚሽንና ማንነት በሚመለከት በዚህ አሁን ውይይት የምናካሄድበት ነገር አይደለም። ሀሳብ ሊነሳ ይችላል፣ ግን በዋናነት የፌዴሬሽን ምክር ቤት ውሳኔ ሲሰጥበት ብቻ ነው ፌዴሬሽን ምክር ቤት ሀሳብ ሊሰጥበት የሚችለው። ስለዚህ በዚህ ገና በሂደት ያለ ስለሆነ መልስ መስጠት ያስቸግራል።
የድንበርና የማንነት ኮሚሽን አዋጅ ወደ ፌዴሬሽን መጥቶ አንድን ለማለት የራስ የሆነ አካሄድ አለበት ይላሉ አቶ ገብሩ።
ብቻ ሳይሆን አንድ የህገ መንግስት ትርጉም ያስፈልገዋል የሚባለው የራሱ ፕሮሲጀርና አሰራር ስርዓት ፕሮሰስ አለው። ህገ መንግስት አጣሪ ጉባኤ መጀመሪያ መግባት አለበት። ህገ መንግስት አጣሪ ጉባኤ ያስፈልገዋል አያስፈልገውም ብሎ ውሳኔ ከወሰነ በኋላ እንደገና ወደ ፌዴሬሽን ምክር ቤት ነው ማለት ያስፈልገዋል ካለ ወደ ፌዴሬሽን ምክር ቤት ይመጣል። ፌዴሬሽን ምክር ቤት ተወያይቶ ውሳኔ ያስተላልፋል። ስለዚህ አያስፈልግም ካለ በይግባኝ አቤቱታ ያቀረበ አካል በይግባኝ ወደ ፌዴሬሽን ምክር ቤት መምጣት ይችላል። ስለዚህ ይህንን ፕሮሰስ የራሱ ፕሮሰስና ስርዓት ስላለው ይህን ተከትሎ እስካልመጣ ድረስ ወደ ፌዴሬሽን ምክር ቤት ገና ህገ መንግስት አጣሪ ጉባኤ ገብቶ ሊሆን ይችላል። በዚህ እርግጠኛ አይደለሁም ማለት በተለያዩ መገናኛ ብዙሃን ነው እኔም እንትን እያደረግኩ ያለሁና ወደ ፌዴሬሽን ምክር ቤት ከህገ መንግስት አጣሪ ጉባኤ ሲመጣ ነው ፌዴሬሽን ምክር ቤት ምላሽ መስጠት ያለበት።
በምክክር መድረኩ ከሁሉም ክልሎችና የከተማ መስተዳድሮች የመጡ ተሳታፊዎች አሉ። አቶ ከድር ጃሃር የድሬዳዋ አስተዳደር አፈ ጉባኤ ናቸው። አቶ ከድር ይህንን የምክር መድረክ ያለው ፋይዳና ያላቸውን አስተያየት እንዲሰጥን ጠይቂያቸው ነበር።
ይሄ መድረክ በተለይ ከዚህ ከብዙሃነት ጋር ከመቻቻልና እንዲሁም ከፌዴራል ስርዓት ጋር ተያይዞ አሁን በሀገራችን ውስጥ እየተከሰተ ያለው ጫፍ የወጣ የብሔርተኝነት ጋር ተያይዞ እንደ ምክር ቤት የእኛ ሚናና የእኛ ድርሻ ምን መሆን አለበት የሚለውን ነገር ላይ በጋራ በተያይዞ ይሄ በፌዴሬሽን ምክር ቤት አማካኝነት እየተዘጋጀ ስለሆነ በዛ ዙሪያ ላይ ነው ውይይቱም እየተደረገ ያለውና ውይይቱ ያው ከሌሎቹ አንጻር ሲታይ ወቅቱን የተጠበቀ ተገቢ ነው ብሎ መውሰድ ይቻላል። በተለይ ከዚህ ያለፉ ስርዓቶችን አሁን አንዳንዱ የአንድ ብሔር ብቻ የመኮነን ነገር አለ። ግን ስርዓቱን በጋራ ስንተገብር ነበር ያኔ መናገርም ይቻላል መድረኩም ግልጽ ነበርና አሁን መውሰድ ካለበት በተለይ እንደ ኢህአዲግ ለዚህ ስርዓት ውድቀት አራቱን ብሔራዊ ድርጅት የጋራ ድርሻ አላቸው ብዬ ነው ማስቀምጠው። ሰርቶ አደር የሆነው ማህበረሰብ ከዚህ ከብዙሃነት ከመቻቻል ጋራ ታይዞ የራሱን ፌዴራሊዝም የራሱን ቋንቋ የራሱን ባህል ተከብሮለት እንግዲህ አሁን በኢህአዲግ ውስጥ ነው ከ27 አመት ውስጥ ነው ይሄም ስርዓትም የተከበረለትና ማንንም ይሁን ማንንም አሁን ፌዴራሊዝምም ጨፍልቄ የኢትዮጵያ ዲሞክራሲ አድርጌ ወይም እንደ ድሮ መመለስም ስለማይቻል ማለት ነው። ኢትዮጵያ አንድ ኢትዮጵያ አንድ ሃይማኖት የሚለውም ነገርም የለም። ግን ምን ያለበት ሁላችንም አንድ የሚያደርገን ከፌዴራሊዝም ጋር ታይዞ ሁሉም በራሱ ቋንቋ በራሱን እምነት የራሱን ብሔር የማስፋትና የማሳደግ ጋር ታይዞ እሱ መብቱ እንደተጠበቀው ነው ሁላችንም ገዢ የሚያደርገው ኢትዮጵያዊ ነን። ከኢትዮጵያ ቀጥሎም ደግሞ ያለውም ሁሉም በብሔሩ መተዳደር በራሱ ማህበረሰብ በራሱ ቋንቋ የመናገር መብቱ እንደተጠበቀ ቢሆን የተሻለ ነው። ከዚህ ውጪ አሁን አጀንዳ ምንፈጥረም ያው እኛው አመራር ነን። ማህበረሰቡ በሰላም እንዲኖር እቺ ኢትዮጵያ ደግሞ የበለጸገች እንድትሆን ሁላችንም በቀንነት የኛ ትብብር ያስፈልጋል። ፌዴራሊዝም ስራ ዋናው አላማም ይሄም ስለሆነ ከሚል ነውና ወቅቱን የተጠበቀ ነው ብዬ ነው እኔ መገልጸው።
በ14ኛው የፌዴሬሽን ምክር ቤትና ክልሎች የጋራ ምክር መድረክ የተገኙት የፌዴሬሽን ምክር ቤት አፈጉባኤ ወይዘሮ ኬሪያ አብርሃም ለተነሱ ጥያቄዎች ማብራሪያ ሰጥተዋል። አቶ ጎብሩና አቶ ከድር ለሰጡኝ አስተያየት አመሰግናለሁ። ለአሜሪካ ድምጽ ሬዲዮ አለም ፍስሐ ከመቀለ።
የጤና ችግር እንዳለባቸው የሚነገረው የአልጄሪያ ፕሬዝዳንት አብዱልአዚዝ ቡተፍሊካ ለሌላ 5 ዓመት ለመወዳደር ማቀዳቸው የቀሰቀሰው ተቃውሞ አድማሱን እያሰፋ ቀጥሏል። በመጪው ሚያዝያ በሚካሄደው ምርጫ ቢያሸንፉ እንኳ ሙሉን ዘመን ስልጣን ላይ እንደማይቆዩ ፕሬዝዳንቱ እየገለጹም ነው ተቃውሞው የበረታው። በመላ አልጄሪያ እንዲሁም በቀድሞዋ ቅኝ ገዢዋ ፈረንሳይ ውስጥ የተከታተለውን ተቃውሞ ለማሳየት በብዙ ሺህ የሚቆጠር ሰው መሰለፉን ሪፖርተራችን ሊሳ ብራያንት ለአሜሪካ ድምጽ በላከችልን ዘገባ ጠቅሳለች። አዲሱ አበባ ያቀርባል።
ደቡባዊ ፓሪስ በሚገኘው ደላ ሪፐብሊክ አደባባይ ትናንት እሁድ ለተቃውሞ የወጣው ህዝብ ወደ 6000 ይገመታል። ለ82 ዓመቱ አዛውንት ለቡተፍሊካ ባስተላለፉት የመፈክር መልእክትም ይበቃል ወይም በቃ የሚል ትርጓሜ ያለው ነበር። አልጄሪያዊቷ ሁዳ ኦምራኒ ቡተፍሊካ በቂ ጊዜ አገልግለዋል፣ 5 ዓመት ይበዛልና ይብቃቸው፣ በአሁን ወቅት አያስፈልጉንም ነው ያለችው። ጓደኛዋ ያስሚን ባውሄም ተመሳሳይ አቋም ነው ያንጸባረቀችው።
Nous ne contestons pas seulement contre le 5e mandat mais contre tout.
አልጄሪያውያን ሌላ የፕሬዝዳንታዊ ምርጫን አይደለም የሚቃወሙት፣ ጥያቄው የሥርዓት ለውጥ ይኖር ነው። ህዝቡ ግን በ1991 ወደ ነበረው ደም ያፋሰሰ አመጽ መመለስ አይፈልግም ብላለች። አልጄሪያ ውስጥ የሚካሄደውና እንዲህ እንዳሆኑ በ10 አመት አንዴ የሚከሰተው ህዝባዊ ተቃውሞ መንግስትንና ኤክስፐርቶችን ሳይቀር አስደንቋል። እናም ሰልፎቹ በአብዛኛው ሰላማዊ ናቸው። ማንም ቢሆን ወደ 1990ዎቹ የእርስ በርስ ጦርነት መግባትና በመጨረሻም ሰላማዊ ፓርቲ ወደ አሸነፈበት ወደ 1991 ህገ መንግስታዊ ምርጫ መመለስ የሚፈልግ የለም። ሌላ አንድ ለየት ያለ ሁኔታ አለ። በቅርቡ እንደተካሄዱት ሌሎች መነሳሳቶች ሁሉ ይሄኛው በአብዛኛው የተመረው በማህበራዊ ድረገጾች ነው። ካሚል ላቢድ አልጄሪያዊ ጦማሪ ነው።
All like the calls for the protests were on social media.
ለተቃውሞ ሰልፉ የተደረጉ የስልክ ጥሪዎች በሙሉ በማህበራዊ ድረገጽ ነው የተላለፉት። ተቃውሞው ሰላማዊ እንዲሆንም ማህበራዊ ድረገጾቹ ትልቅ ሚና ተጫውተዋል። ምክንያቱም ህዝቡ መልእክቶቹን እርስ በርሱ እየተሰማማ ሰልፉም በሰላም እንዲካሄድ ግፊት ያደርግ ነበርና።
አልጄሪያዊው የድረገጽ ጦማሪ ካሚል ላቢድ የፓሪሱን ተቃውሞ ለመቀላቀል ከሎንዶን ነው የሄደው። ለሌሎቹ ተቃዋሚዎች ሁሉ እያረጀና እየተዳከመ ያለው የአልጄሪያ መንግስት ሌላ አማራጭ እንደሌለው ነገር ግን ለለውጥ መዘጋጀት እንዳለበት ይስማማል።
In Algeria it has 40 million people, so we can get
Algeria 40 million ህዝብ ነው ያላት። እናም ወጣቶች ሆኑ አገር መምራት የሚችሉ መምረጥ እንችላለን።
ወጣቶችና አገር ለመምራት ብቁ የሆኑ ሲባል ፈረንሳይ ውስጥ ያሉትን ከአንድ እስከ 2 ሚሊዮን የሚገመቱትን የዳያስፖራ አባላትንም ከግምት ያስገባል። ፈረንሳይ አልጄሪያዊው ማጂድ ማሱዱና በፓሪሷ ሴንት ደኒስ ከተማ የማዘጋጃ ቤት አባል ናቸው። መጀመሪያ ነገር አልጄሪያዊም ፈረንሳዊም በመሆኔ ክብር ይሰማኛል ያሉት የማዘጋጃ ቤቱ ሹም በወላጆች ሀገር ያለው መነሳሳት በአንድ ዓላማ ላይ በማትኮር ስርዓቱን ለመለወጥ እያሳዩ ያሉት ቁርጠኛነት በትውልድ ሀገሬ ላይ ትልቅ ተስፋ አሳድሮብኛል ብለዋል።
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡን ጋብዛለን።
ዌብሳይታችን amharic.voanews.com ላይ ነው የምንገኘው። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከጉግል ፕሌይ ወይም ከአፕ ስቶር መጫን ትችላላችሁ አፑን። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ32 ደቂቃ ሆኗል።
የምናስተናግዳችሁ ቆንጂት ታዬና
እኔም ሶሎሞን አባተ ነን። ከስልክ አስተያየቶቻችሁ አሁን ጥቂቱን እናስደምጣችሁ።
ጤና ይስጥልኝ ቪዎች። ለተባበሩት መንግስታት አምባሳደርነት ፕሬዚዳንት ትራምፕ ለእጩነት ያቀረቧቸው ሄዘር ስለተባሉት በፍቃደኝነት መልቀቃቸውን የሚል አይነት ዜና ነው የሰማሁት። ዜናው ከትክክለኛው ዜናው ጋር ትንሽ የተጣላ ነው። ሄዘር ለልጅ አሳዳጊነት ከአስር አመት በፊት የቀጠሯች ሴትዮ የአሜሪካ የመኖሪያ ፈቃድ የሌላቸውና የስራ ፈቃድ የሌላቸውና ታክሱም ስላልከፈሉ ይሄ የቀረበባቸውን ክስ ምክንያት በማድረግ ነው ራሳቸውን ከእጩነት ያስወጡት። ግን በእናንተ የቀረበው ዜና ታሪኩ ጋር ግን ምንም የሚገናኝ አይደለም። አመሰግናለሁ።
ሰላም ጠናስሉ ቪዎች። ሰላም ኢትዮጵያውያን ወገኖች። ይድረስ ለኢትዮጵያዊ ስርሞት ኢትዮጵያ ላልከም ጠቅላይ ሚኒስትር አብይ አህመድ። ይድረስ ኢትዮጵያዊነት ሱሴ ነው ላልከም ለአቶ ለማ መገርሳ። ይድረስ ለረዥም ዘመናት በጎዳና የተለከሉ ኢትዮጵያዊን ወደ መጠለያ የሰበሰብኩን ብለ ለነጋ ከንከንቲባ ታከለ ኡማ። በእውነት ኢትዮጵያ ውስጥ ያላችሁ ወገኖቻችን በላያቸው ቤታቸው በግሬ ደስ ይሰርፍ አልሰማችሁም? አላዘዛችሁም? ወይስ ምን ይሰራችሁ? ወይስ እንደሚባለው ክልሉን የማጣት ስራ እየሰራችሁ? ወይስ ወለጋ ላይ ሲፈጅ የነበረውን ኦነግን ወደ መሀል ሀገር አመጣችሁ? ያማ ካዘነ ሰዎች ለዘመናት የኖሩበት ቤትና ቦታ ያለምንም መጠለያ አፍርሳችሁ ህጻናትን፣ ሴቶችን፣ አዛውንቶችን በገዛ ሀገራችሁ አስበትሉም ነበረ። ከውጭ ለመጡ 1,000 ስደተኞች የስራ ፈቃድ ሰጠን ብላችሁ የነገራችሁን ወገኖቻችን ላይ እንዲህ አይነት በደል መፈጸም ከፍተኛ ወንጀል ይሆናል። እናንተ የትላንት አለቆቻችሁ ህወሓቶች የፈጸሙትን ባለመፈጸማችሁ ስላስናለን። እንደውም አፈጣጠናችሁና የፌዴራሊዝምን አይመክልነት መግለጫችሁ ነገሮችን በቅርብ የምታደርጉ አይነት መስሎ ነው የተሰማኝ። ኢትዮጵያ ማለት ዛሬ እየተበተነ እየተፈናቀለ ያለ ህዝብ ስለሆነ አስቁምልን፣ ደግሞም ትችላለህ፣ ህዝብን አታስለቅሱ። በጣም ፈጠናችሁ። መንግስት ከሆናችሁ አንድ አመት እንኳን አልሞላችሁ።
ሰላስትልኝ የአሜሪካ ድምፅ ሬዲዮ የአማርኛ ክፍል። መቼም የሀገራችን ነገር ስጋትም ተስፋም ያዘለ ቢሆንም እኔ በግሌ በጣም በጣም ከተስፋው ይልቅ ስጋቱ ያሳሰበኝ ነው። ግን አንድ ለእናንተ ላሳስብ ወይ ደግሞ ላስታውስ የምንፈልገው ነገር አለ። የህይወት መጥፋት፣ መፈናቀል፣ ብዙ ብዙ ነገር አለ። ብቻ ለማንኛውም ከሁለት ሳምንት ቀደም ሲል በኦሮሚያ አካባቢ በነበረው ያተረጋጋ ሁኔታ ወደ 18 ባንክ ተዘርፏል። 18 ባንክ ቀላል ነገር አይደለም። እባካችሁ የዚህ 18 ባንክ ዝርፊያ ሁኔታ ምን ደረሰ? ከሙያችሁም አኳያ እንደው የዚህ ሁኔታ ለማጣራት ሞክሩ እባካችሁ። የሚያሳስብ ነገር ነው። ዘረፋ ከዘረፋ ነገር ባልተገባ ቡድን ይህን ያህል ገንዘብ መወሰዱ የሀገር ሀብት ነው። በጣም አሳሳቢ ነገር ነው። እስኪ ከሙያችሁ አኳያ እንደው ይህን ነገር ብታጣሩና ተካፍላችሁ ብታስረዱን ደስ ይለናል። አመሰግናለሁ።
አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በኢሜይል ነው የምጠቀመው እኔ ካላችሁ ደግሞ አድራሻችን horn@voanews.com ነው። ላኩልን፣ ይደርሰናል።
የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሽያኑ ሲድራክ ፍራንክሊን ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የዜናና የትንታኔው መጽሔት እንዲሁም ማስተያየቶቻችሁ የሚስተናገዱበት ክፍለ ጊዜ ተጠናቋል። ክቡራትና ክቡራን አድማጮች በመደበኛዎቹ የማሰራጫ ዘዴዎች በአጭር ሞገድና በናይልሳት ከምትከታተሉት በተጨማሪ ዝግጅታችን ፌስቡክ ላይቭ ላይም በቀጥታ እየተላለፈ ይገኛል። እንድታደምጡ እንጋብዛለን። አስተያየቶቻችሁንም ስጡ፣ ሐሳቦቻችሁን አንሸራሽሩ። ሙዚቃ እንጋብዛችሁ። አሁን የፕሮዲውሰሯን ምርጫ ነው። የጥበቡ ወርቅዬን ኢትዮጵያ እንሆ። አመሰግናለሁ። ቆየት ያለ ኢትዮጵያ ሙዚቃን ነው የሰማችሁት። ፕሮዲውሰሯን ብርሃን ኃይሉንም ለግብዣዋ እንደዚሁ እናመሰግናለን። ወደ ተከታዩ ቅንብራችን እናልፋለን።
ስፖርት ይሆናል።
ለዛሬ የስፖርት ዝግጅት ሶሎሞን ክፍሌ ሌላ ስራ ላይ ነው። ስለዚህ አጠር አጠር ያሉ ስፖርት ዘገባዎችን እኔ አቀርብላችኋለሁ። እንዲሁም አዲስ አበባ ላይ ግርማቸው ከበደ አለ። ኢትዮጵያዊው አትሌት ብርሃኑ ለገሰና አትሌት ሩቲ አጋ በትናንቱ የቶኪዮ ማራቶን በወንዶችና በሴቶች በሁለቱ ምድቦች ድል ተጎናጽፈዋል። የ24 ዓመቱ አትሌት ብርሃኑ በሁለት ሰዓት ከአራት ደቂቃ ከ48 ሰከንድ በወንዶች ማራቶን አሸናፊ ሲሆን፣ ሩቲ አጋ በበኩሏ በሁለት ሰዓት ከ20 ደቂቃ ከ40 ሰከንድ ለሁለተኛ ዓመት በተከታታይ መሆኑ ነው የድል አክሊል አጥልቃለች። በሴቶች ማራቶን ሁለተኛና ሶስተኛ በመውጣት ከሩቲ ጋር የአሸናፊነቱን ድል የተጋሩት የቡድኗ አባል ሄለን ቶላና ሹሬ ደምሴ ናቸው። የሄለን ቶላ ሰዓት 2:21:01 ሲሆን ሹሬ ደምሴ ደግሞ 2:21:05 ነው። ኢትዮጵያውያኑ ከዚህም ሌላ በመጀመሪያዎቹ 10 ምድቦች ሌሎች ድሎችን አግኝተዋል። ፍሎረንስ ኪፕላጋት ከኬንያ አራተኛው ወጥታለች። በዳይቱ ሂርፓ አምስተኛ፣ እንደዚሁም አባቤል የሻነህ ስድስተኛ ወጥተው ውድድሮቻቸውን ጨርሰዋል። በሌላ የስፖርት ዜና ኢትዮጵያዊው አትሌት ዮሚ ቀጀልቻ ዮሚፍ ቀጀልቻ በትናንትናው ዕለት በቤት ውስጥ የአንድ ማይል ሩጫ ውድድር አዲስ ሬከርድ አስመዝግቧል። ዮሚፍ በሶስት ደቂቃ ከ41 ሰከንድ ከ01 ማይክሮ ሰከንድ በማስመዝገብ ነው ላለፉት 20 ዓመታት በሞሮኮዊው አትሌት ሂሻም ኢል ጉሮጂ ተይዞ የነበረውን ሬከርድ የሰበረው። ባለፈው ሳምንት በተስተካካይ ጨዋታ መቀሌ 70 እንደርታ ጅማ አባጅፋርን ካሸነፈ በኋላ የኢትዮጵያ ፕሪምየር ሊግ የመጀመሪያ ዙር ተጠናቋል። በሊጉ የመጀመሪያ ዙር መቀሌ 70 እንደርታ በነጥብ ብዛት ክብረ ወሰን ሲያስመዘግብ፣ ቅዱስ ጊዮርጊስ ጠንካራ የተከላካይ መስመር እንዳለው አስመስክሯል። ግርማቸው ከበደ ቁጥሮችና እውነታዎችን ተመልክቶ የሊጉን የመጀመሪያ ዙር የዳሰሰበትን ዘገባ አጠናቅሯል።
በፕሪምየር ሊጉ ከ15 ጨዋታዎች በኋላ ብዙ ጨዋታዎችን ያሸነፈው በርካታ ጎሎችን ያስቆጠረውና ጥቂት ጨዋታዎችን አቻ የወጣው የደረጃ ሰንጠረዡን እየመራ የሚገኘው መቀለ 70 እንደርታ ነው። መቀለ ከ15ቱ ጨዋታዎች 11ን አሸንፎ በሁለቱ አቻ ተለያይቷል። ያስቆጠራቸው ጎሎች ደግሞ 23 ናቸው። መቀለ በመጀመሪያው ዙር የሰበሰበው 35 ነጥብ በኢትዮጵያ ፕሪምየር ሊግ 16 ቡድኖች መሳተፍ ከጀመሩ ካለፉት 4 ዓመታት ወዲህ በመጀመሪያ ዙር የተመዘገበ ከፍተኛ ነጥብ ነው። በኢትዮጵያ ፕሪምየር ሊግ በ30 ነጥብ የውድድር ዘመኑን አጋማሽ ሁለተኛ ሆኖ የጨረሰው ሲዳማ ቡና ደግሞ ዘንድሮ በሊጉ የተሸነፈው አንድ ጨዋታ ብቻ ነው። ይሄም በሊጉ ጥቂት ጨዋታዎችን የተሸነፈ ቡድን ያደርገዋል። ያስቆጠራቸው 23 ጎሎች ደግሞ ከመቀለ 70 እንደርታ ጋር እኩል ያደርጉታል። በ26 ነጥብ ሶስተኛ ደረጃ ላይ የሚገኘው ቅዱስ ጊዮርጊስ ደግሞ የፕሪምየር ሊጉ ጠንካራ የተከላካይ መስመር ያለው ቡድን ነው። ግብ ጠባቂው ፓትሪክ ማታሲን አልፈው መረብ ላይ ያረፉት ኳሶች ብዛት 7 ብቻ ናቸው። በመጀመሪያው ዙር በርካታ ጎሎች የተቆጠሩበት ደግሞ መከላከያ ላይ ነው። ወጥ የሆነ ብቃት ማሳየት የተሳነው መከላከያ 27 ጎሎችን አስተናግዷል። የአንድ ጨዋታ አዝናኝነት በሚቆጠሩ ጎሎች ብዛት የሚለካ ከሆነ መከላከያ የተሳተፈባቸው ጨዋታዎች እጅግ አዝናኝ ናቸው፣ በጎል የተንበሸበሹ ናቸውና። በመከላከያ 15 ጨዋታዎች 46 ጎሎች ተቆጥረዋል። ተመልካች በመከላከያ ጨዋታ በአማካይ ቢያንስ 3 ጎሎች ይመለከታል። በተቃራኒው ጎሎች የሚናፍቁት ደግሞ በወልዋሎ አዲግራት ዩኒቨርሲቲ ጨዋታዎች ነው። በወልዋሎ 15 ጨዋታዎች የታዩት 15 ጎሎች ብቻ ናቸው፣ በጨዋታ አንድ ጎል ብቻ ማለት ነው። በደረጃ ሰንጠረዡ ግርጌ ላይ የሚገኘው ደደቢት ደግሞ በ3 ጎሎች የሊጉ ዝቅተኛ ጎል አስቆጣሪ ነው። ዘንድሮ በፕሪምየር ሊጉ የመጀመሪያ ዙር 120 ጨዋታዎች 227 ጎሎች ተቆጥረዋል። እነዚህ ጎሎች የተቆጠሩት ደግሞ በ86 ተጫዋቾች ነው። የመቀለ 70 እንደርታው አማኑኤል ገብረ ሚካኤልና የመከላከያው ምንይሉ ወንድሙ እያንዳንዳቸው 11 ኳሶችን ከመረብ ጋር አገናኝተዋል። 7 ክለቦች ደግሞ የውድድር ዘመኑ ከተጀመረ በኋላ አሰልጣኞቻቸውን አሰናብተዋል። ወላይታ ድቻ፣ ሶል ሽረ፣ ወልዋሎ አዲግራት ዩኒቨርሲቲ፣ ድሬዳዋ ከተማ፣ ደደቢት እና ደቡብ ፖሊስ እንዲሁም ኢትዮጵያ ቡና ያሰናበቱት ክለቦች ናቸው። ዘላለም ሽፈራው፣ ዮሐንስ ሳሌ፣ ጸጋዬ ኪዳነ ማርያም እንዲሁም ጊዴ ጎሜስ የስንብት እጣው ከደረሰባቸው አሰልጣኞች መካከል ይገኙበታል። የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር በሳምንቱ መጨረሻ ይጀምራል ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
አመሰግናለሁ ግርማቸው ከበደን ለዘገባዎቹ። ወደ ተከታዩ ዜና እናልፋለን። ኤርትራዊው አትሌት መርሃዊ ቅዱስ ቱርዱ ሩዋንዳ ዓለም አቀፍ የብስክሌት እሽቅድምድም አሸናፊ ሆኗል። ውድድሩ የተጠናቀቀው ትናንት ዋና ከተማይቱ ኪጋሊ ስታዲየም ላይ ነው። ከ25 ሀገሮች የተገናኙ 78 ብስክሌተኞች በ8 ዙሮች ያካሄዷቸው ፉክክሮች 959.1 ኪሎ ሜትሮችን የሸፈነ ነው። ለካዛክስታን አስታና ፕሮ ቡድን የተሰለፈው አሸናፊው መርዓዊ ቅዱስ 24 ሰዓት ከ12 ደቂቃ ከ37 ሰከንድ የሚሆን ጊዜ ሸፍኗል። ለፈረንሳይ ዳይሬክት ኢነርጂ የተፎካከረው ኤስቶኒያዊው ሬይን ተራራጌ ሁለተኛ ሆኗል። ውድድሮቹ የተጀመሩት የካቲት 17 ነበረ። የምሽቱ የስፖርት ዘገባ ባጭሩ የነካካቸው ርዕሶች እነዚህ ናቸው።
ሰለሞን አንተንና ግርማቸውን ለስፖርት ዝግጅቱ እናመሰግናለን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ አሁን ውይይት በኢትዮጵያ የወቅቱ ፖለቲካ ላይ።
የሐሳብ ልውውጥ ለኢትዮጵያ ዲሞክራሲያዊ ሽግግር በሚል ጭብጥ ለሁለት ቀናት የዘለቀ ጉባኤ በወሎ ዩኒቨርሲቲ የልጅ ኢያሱ የሰላም የዲሞክራሲና የልማት ኢንስቲትዩት ተዘጋጅቶ ተካሂዷል። መስፍን አራጌ ከደሴ ዝርዝሩን ይዟል።
ኢትዮጵያ እንደ ሀገር የምትወደስባቸው እንደ ተምሳሌት የምትነሳባቸው ጠንካራ ስልጣኔ አሻራ፣ የጀግንነት ማህተም፣ የእምነት መሰረት አሏት። ይህ ዓለምን ያስደመመ አኩሪ ማንነት ግን በቁርሾ ፖለቲካ እየታመሰ ዘመናትን ተሻግሯል። ገደሉን የሚያገናኝ ድልድይ ከመዘርጋት ይልቅ ሌላ ጥልቅ ሸለቆ በመቆፈር ተጠላልፎ የመውደቅ አባዜ ውስጥ ኖረናል። አሁንም የቁርሾ ፖለቲካ እዚያም እዚህም የሰላም እጦት፣ የግጭት መንስኤ፣ የጥላቻ መነሻ እየሆነ ነው ይላሉ ምሁራንና ፖለቲከኞች። ወሎ ዩኒቨርሲቲ ፒዲኤን ከተባለ ግብረሰናይ ድርጅት ጋር በመተባበር ባዘጋጀው ኮንፈረንስ ላይ የተገኙት የአማራ ክልል በይነ መንግስታት ቢሮ ኃላፊ አቶ ዮሐንስ በዋ ያለው ይህን ይላሉ።
ሲወርድ ሲዋረድ ይሄ የሻጥሩ ፖለቲካ በታሪካችን ላይ ጠባሳ እየጣለ መጥቷል። ከእንደዚህ አይነት ውስብስብ የሆነ የተንኮል ፖለቲካ ለመውጣት በምናደርገው ሂደት ውስጥ ታሪካችን ላይ መጥፎ አሻራ ጥሏል ተብሎ ሊታይ የሚችል ይመስለኛል።
የንጉስ ሚካኤል አራተኛ ዘር እንደሆኑ የሚናገሩት የኢትዮጵያና የኢጋድ አባል ሀገራት የነጋዴ ሴቶች ማህበራት ፕሬዚዳንት ወይዘሮ እንግዳዬ ሸቴ አቤቶ እያሱን ጨምሮ ወላጅ አባታቸው የቁርሾ ፖለቲካ ሰለባ መሆናቸውን ያምናሉ። በተለይ አቤቶ እያሱ በወቅቱ ያራመዱትን የአንድነት መርህ የተዛባ ትርጓሜ በማቀበል ለስልጣናቸው በጊዜ መውደቅ፣ ለህይወታቸውም በማለዳው መቀጠፍ ምክንያት የሆነው ይህ የቁርሾ ፖለቲካ እንደሆነ ያስረዳሉ።
ልጅ እያሱ የዘር ሀረግ የማይገድባቸው ከብዙዎቹ ጋር በትውልድ የተቀላቀሉ ናቸው። ከአፋሩ ሄደው ተቀላቅለዋል። ከሀረሪው ሄደው ተቀላቅለዋል። ከሶማሌው ሄደው ተቀላቅለዋል። ከኦሮሞ ሄደው ተቀላቅለዋል። ከአማራዎችም ወልደዋል። በዚህ ባጭር ጊዜ ውስጥ ግን ባጭር ዘመነ መንግስታቸው ጥሩ ነገሮችን አድርገዋል። ነገር ግን በጣም ጥቃት ደርሶባቸዋል። ታስረዋል። በጣም ተንገላተዋል። በጣም
እነሆ ዘመናትን የተሻገረው የቁርሾ ፖለቲካ ዛሬም መልክና ይዞታውን ቀይሮ አገራችንን ስጋት ውስጥ ጥሏታል።
የሻጥር ፖለቲካው እንደቀጠለ ነው። በለውጥ ፈላጊው ህብረተሰብ እና ለውጡን በሚመሩ፣ በሌላ አንጻር ደግሞ ለውጡን በሚቃወሙ ወይም ደግሞ ጥቅማችን ተነክቷል በሚሉ ኃይሎች መካከል በሚደረገው ፍትጊያ ዘራፊዎች እና ህዝቡን ሲያሰቃዩ የነበሩ፣ ሰብአዊ መብት ሲገፉ የነበሩ ኃይሎች የሻጥር ፖለቲካ እንደሚሰሩ ይታወቃል። የሻጥር ፖለቲካቸውም ደግሞ ትልቅ የፖለቲካ ቁማርና ንግድ ነው። ህብረተሰቡን ወደፊት በመማገድ የራሳቸውን ጥቅም ማስከበር ነው። በሀገሪቱም በተለያየ አካባቢ የሚታየው የሰላም መደፍረስ፣ የህዝብ መፈናቀል እና አንዳንድ የጸጥታ መናጋቶችን ስናይ ከበስተጀርባ የሻጥር ፖለቲካውን የሚያሾሩት ኃይሎች እንዳሉበት ጥያቄ ውስጥ ሊገባ የሚችል አይደለም።
ሰላም በሌለበት ልማት፣ ልማት በሌለበት አንድነት፣ አንድነት በሌለበት ህልውና አይኖርም። ቢኖርም አያስተማምንም። እንደ ብዙዎቹ ድብቅ ዓላማ አንግበው አንድነታችንን ለሚሸረሽሩ አካላት መሳሪያ መሆን እንደሌለብን ወይዘሮ እንግዳ ያሳስባሉ።
በአሁን ሰዓት የኢጋድ ፕሬዚዳንት ብሆንም እንደ ልቤ ብዙ ስራ መስራት አልቻልኩም። ሰላሙ ስለሌለ ሱዳን ላይ ችግር አለ። ደቡብ ሱዳንም ሰሜን ሱዳንም የተለያዩ አካባቢ ላይ ያሉ ችግሮች ፍንትው እያሉ እየወጡ ነው። የዚህ ሁሉ በርደን የዚህ ሁሉ ተሸካሚ የሆነችው ሀገሬ ደግሞ በጎጥ በሃይማኖት በጎሰኝነት የማይገባንን የመበታተን ይላማ ይዘው ያሉ በተለይ ደግሞ እነማን ናቸው ብለን ቆም ብለን በእድሜ በጸል ያሉ ሰዎች ገንዘብ እየሰጡ እነማን ናቸው ሊያጨርሱን የሚሞክሩት እነማን ናቸው ፍቅራችን ውስጥ ሰላማችን ውስጥ ገብተው የሚበጠብጡት የሚለውንም ጭምር ለወጣቶቻችን ማስተማር አለብን። ገንዘብ ሰላምን አይገዛው። ገንዘብ ሀገርን አይገዛው። ገንዘብ ታሪክን አይገዛው። ገንዘብ መከልከያ ወረቀት ነው። እኛ የፈጠር ነው። እሱ እኛን አልፈጠረም።
በተለይ ታላቋን ኢትዮጵያን በትንሽ አስተሳሰብ የሚመዝኑ የመንደር ፖለቲከኞች ከድርጊታቸው መታቀብ እንዳለባቸው፣ ህዝቡም በንቃት ሊታገላቸው እንደሚገባ የሚጠቅሙት ደግሞ አቶ ዮሐንስ ናቸው።
የመንደር ፖለቲካን የሚያነሱ አካሎች ብዙም የሚጠቅሙ አይደሉም። ማንኛውም ኢትዮጵያዊ በማንነቱ መከበር አለበት፣ በኢትዮጵያዊነቱ ደግሞ መኩራት አለበት። አንድ አለን የምንላት ሀገር ኢትዮጵያ ስለሆነች ሁላችንም በጋራ ልንጠብቃት ይገባል የሚል አስተሳሰብ አለ። በኢትዮጵያ ታሪክ ደግሞ አንድ ህዝብና ሌላ ህዝብ ተጋጭቶም ተጣልቶም በዘር ተጨፋጭፎ የሚያውቁበት ነገር የለም። ሁሉም ለአንድ ሉዓላዊት ኢትዮጵያ ሲታገሉ፣ አብረው ሲቀበሩ፣ አብረው ሲቆስሉ የነበሩ ህብረተሰቦች ናቸው። ስለዚህ አንዱም በሌላው ላይ በሚያነሳሱ ላይ ሁሉም ሊዘምቱበት ነው የሚገባው እንጂ መንደረኛን ተከትሎ ህብረተሰቡ ሊሰለፍ አይገባም። ለውጡንና አገሩን መጠበቅ አለበት።
አንደበተ ርቱዋ የጥበብ ባለሙያ፣ የህግ ምሁሯ፣ የዘርፈ ብዙ እውቀት ባለቤቷ፣ የብሔራዊ እርቅ ኮሚሽን ምክትል ኮሚሽነሯ ሎሬት የትነበርሽ ንጉሴ በኮንፈረንሱ ላይ ከተገኙት ታዋቂ ሰዎች አንዷ ነች። የትነበርሽ ታሪክን ልንማርበት እንጂ ልንኖርበት የተሰጠን አይደለም ትላለች።
ታሪክ ለእኔ ልንሰምጥበት የምንችለውን ጥልቀት ወይም ልንመጥቅበት የምንችለውን ከፍታ የሚያሳየን መነጽር ነው። ስለዚህ ታሪክ ሲጻፍ ወይም ታሪክ ላይ ተመስርተን የዛሬ ኑሯችን ወይም የዛሬ መመሪያችን አድርገን ልንሄድበት አይደለም። ምን ያህል ጥልቀት ዝቅ ማለት እንደምንችልና ምን ያህል ደግሞ ከፍ ማለት እንደምንችል የምናይበት መነጽራችን
የማያችን መነጽር ወደ ትክክለኛው መንገድ እንዲያምራን ትናንት ይግባን፣ ዛሬ ይገባን፣ ነገ ያግባን። የት ነበርሽ መልእክት ነው።
ትናንት በደንብ ሊገባን ይገባል። ከነ ግሳንግሱ we should understand yesterday ዛሬ ይገባን። we claim today ዛሬ ይገባናል። በቃ ነገ ደግሞ ያግባን። we have to be responsible ስለ ነገ ሊያገባን ይገባል። እኔ የምሰራው ነገር እኔ ከሞትኩ ሰርዶ አይብቀል በሚል አግባብ አይደለም።
ትናንት ተጀምሮ ዛሬ በሚጠናቀቀው አገር አቀፍ ኮንፈረንስ ከ8 ያላነሱ ጥናታዊ ጽሑፎች ይቀርባሉ። ከ15 ዩኒቨርሲቲዎች የተውጣጡ ምሁራን፣ የፌዴራል መስሪያ ቤቶችን፣ የማህበራትንና በጎ አድራጎት ተቋማትን የወከሉ ከፍተኛ አመራሮች እንዲሁም ታዋቂ የኪነ ጥበብ ሰዎች በኮንፈረንሱ ላይ ተሳትፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን እናመሰግናለን ለዘገባው። አሁን ተከታዩ ዝግጅት ጤና ይሆናል። አዘጋጅና አቅራቢ ሰሎሞን አባተ።
ስደተኞችና ፍልሰተኞች የየሀገራቸውን ነባርና ተላላፊ በሽታዎች ወደ አውሮፓ እየያዙ ገብተው ያዛምታሉ የሚለው ጉምጉምታ የተሳሳተና እውነትነት የሌለው ነው ሲል የዓለም የጤና ድርጅት ባወጣው ሪፖርት ተሟግቷል። ድርጅቱ እንዲህ አይነት ሪፖርት ሲያወጣ የመጀመሪያው መሆኑን ሊሳ ሽላይን ከጠቅላይ ጽሕፈት ቤቱ ጄኔቫ ዘግባለች። በአውሮፓ 53 ሀገሮች ውስጥ ከሚኖር ወደ 1 ቢሊዮን የሚጠጋ ሕዝብ 10% የሚሆኑትን ስደተኞችና ፍልሰተኞችን ጤና ናሙናዎች በወሰደውና በፈተሸው ጥናት ሪፖርት ውስጥ WHO ከ13,000 በላይ የማስረጃ ሰነዶችን አካቷል። የስደተኞችና ፍልሰተኞች ጤና በአጠቃላይ በጥሩ ሁኔታ ላይ የሚገኝ ቢሆንም በሚጋፈጡት የኑሮ መጎሳቆል ምክንያት በጉዞ ወቅትና በአስተናጋጅ ሀገሮች ውስጥም ሆነው ለተለያዩ ሕመሞችና በሽታዎች ሊጋለጡ እንደሚችሉ ቅኝቱ አመልክቷል። በአጠቃላይ ሰፍኖ ከቆየው ግንዛቤ ወይም ጥርጣሬ ጋር በሚጋጭ ሁኔታ ግን ስደተኞችና ፍልሰተኞች ተላላፊ በሽታዎችን ወደ አስተናጋጅ ሕዝቦች የማዛመታቸው ስጋት እጅግ አነስተኛ መሆኑን ሪፖርቱ ይናገራል። ይልቅ መፈናቀል በራሱ ስደተኞችንና ፍልሰተኞችን የተላላፊ በሽታዎች ተጋላጭ ያደርጋቸዋል ሲሉ የዓለሙ የጤና ድርጅት የአውሮፓ ዳይሬክተር ዣዣና ጃከብ ለቪኦኤ ገልጸዋል።
The refugees and migrants who come to Europe, they do not bring any exotic diseases with them, any exotic communicable diseases.
ወደ አውሮፓ የሚመጡ ስደተኞችና ፍልሰተኞች ማንኛውንም የነበሩበትን አካባቢ ነባር በሽታ አያመጡም። ማንኛውንም ነባር ተላላፊ በሽታ ሊያዙ የሚችሉት አውሮፓ ውስጥ አበርትቶ ስር በሰደዱ በሽታዎች ነው። ለነዚህ በሽታዎች ደግሞ በጣም በጥሩ ሁኔታ የተደራጀ የመቆጣጠሪያና የመከላከያ መርሃ ግብሮች አሉን። ይህ ደግሞ ለቲቢም ለኤችአይቪ ኤድስም ይሰራል።
አውሮፓ በተለይ ደግሞ ምስራቃዊ ክፍሉ የዓለም የጤና ድርጅት ከሚንቀሳቀስባቸው 6 አካባቢዎች ኤችአይቪ ተስፋፍቶና ስርጭቱም እየጨመረ የሚገኝበት ብቸኛ ክልል እንደሆነ በሪፖርቱ ተጠቁሟል። እንዲያውም እጅግ የበዛ ቁጥር ያለው ስደተኛና ፍልሰተኛ ለኤችአይቪ የሚጋለጠው አውሮፓ ከደረሰ በኋላ መሆኑን ጃካብ አስገንዝበዋል። ተላላፊ ያልሆኑ ስር ሰደድ በሽታዎችንም በተመለከተ ብዙዎቹ ፍልሰተኞችና ስደተኞች የሚገኙበት ሁኔታ ከነባሩ የአውሮፓ ህብረተሰብ በእጅጉ የተሻለ ቢሆንም አውሮፓ ውስጥ እየቆዩ በሄዱ መጠን ግን በኑሯቸው ሁኔታ አለመስተካከል ምክንያት ለልብና የደም ዝውውር ስርዓት መቃወስ፣ ለአንጎል ውስጥ ደም መፍሰስና ካንሰርን ለመሳሰሉ በሽታዎች የመጋለጣቸው ሁኔታ እየጨመረ እንደሚሄድ ሪፖርቱ አስታውቋል። ፍልሰተኞችና ስደተኞች በመደበትና በቀልብ መነጠቅ አይነት የጤና ሁከቶች የመስተካከያታቸው መጠን ከነባር ነዋሪዎች በእጅጉ እንደሚያይል፣ ተንከባካቢና ጠባቂ አብሯቸው የሌለ ህፃናትና ታዳጊዎች ለወሲብ ብዝበዛና ጥቃት፣ ለተስፋፋ መደበትና ከጉዳት በኋላ ለሚያጋጥም የስነ ልቦና ቀውስ የተጋለጡ መሆናቸውንም ሪፖርቱ ጠቁመዋል። የዓለም የጤና ድርጅት ባቀረበው ምክር አዘል ሐሳብ የአውሮፓ ሀገሮች ጥራት ያለውና ለአቅም ተመጣጣኝ የሆነ የጤና ጥበቃ አገልግሎት የሚገኙበትን የመኖሪያ ፍቃድና ህጋዊነት ሁኔታ ግምት ውስጥ ሳያስገቡ ለስደተኞችና ፍልሰተኞች እንዲያቀርቡላቸው አሳስቧል። አጠቃላይ የጤና ጥበቃ ሽፋን መስጠት ለፍልሰተኞችና ለስደተኞቹም ለአስተናጋጆቹም ህዝቦች ደህንነት መሻሻልና መጠበቅ እጅግ አስፈላጊ ነው ሲል የመንግስታቱ ድርጅት የዓለም የጤና መርሃ ግብር መክሯል።
እናመሰግናለን ሶሎሞን። አሁን ከመሸ ስቱዲዮ ከገባን ያገኘነውን ዜና እናካፍል ለአድማጮቻችን። የኢትዮጵያ የደቡብ ሱዳንና የኤርትራ መሪዎች በቀጠናዊና ዓለም አቀፋዊ ጉዳዮች ላይ የጋራ ትብብር እንደተፈራረሙ የኢትዮጵያ መገናኛ ብዙሃን ዘግበዋል። ጠቅላይ ሚኒስትር አብይ አህመድ የኤርትራው ፕሬዚደንት ኢሳያስ አፈወርቂና ፕሬዚደንት ሳልቫኪር ማያርዲት ናቸው በዛሬው ዕለት ጁባ ላይ በጋራ ስራ ላይ በሚያውሏቸው ፕሮጀክት ቶች ዙሪያ ስምምነት የተፈራረሙት። ስምምነት የተደረሰባቸው ፕሮጀክቶች የቀጠናውን የኢኮኖሚ ትስስር ለማፋጠን እንደሚረዱ ተጠቅሷል። የኢትዮጵያና የኬንያ መሪዎች ትናንትና ከኤርትራ ጋር ተመሳሳይ ውይይት ማድረጋቸው የሚዘነጋ አይደለም።
አመሰግናለሁ ቆንጂት። የተከበራችሁ አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀሩናል። አጠራጠር ያሉ መረጃዎችን እናካፍላችሁ። የዛሬን የኢትዮጵያ ብሔራዊ ባንክ ዛሬ ባወጣው የምንዛሪ ተመን መሰረት አንድ የዩናይትድ ስቴትስ ዶላር 28 ብር ከ33 ሳንቲም ነው እየተመነዘረ ያለው። የባንክ የመሸጫ ዋጋ 28 ብር ከ90 ሳንቲም ነው። አንድ ዩሮ 32 ብር ከ20 ሳንቲም፣ አንድ የእንግሊዝ ፓውንድ 35 ብር ከ72 ሳንቲም ናቸው። የመግዣ ዋጋዎች ናቸው እነዚህ። የባንክ www.nbe.gov.et ላይ 15 ምንዛሪዎችን የያዘ ዝርዝር ሰፍሯል። ነገ ማክሰኞ የካቲት 26 2011 ዓ.ም አዲስ አበባ ከፊል ደመናማ እንደምትሆን ከኢትዮጵያ ሚቴዎሮሎጂ ኤጀንሲ የተገኘው ትንበያ ይጠቁማል። ዝናብ ሳይኖራት አይቀርም አዲስ አበባ። ነገ ከፍተኛ ሙቀቷ 27 ዝቅተኛው 14 ዲግሪ ሴልሺየስ ይሆናል። የኢትዮጵያ ሚቴዎሮሎጂ ኤጀንሲ ethiomet.gov.et ላይ ከ23 የተለያዩ አካባቢዎች ከ33 የተለያዩ አካባቢዎች እና ጣቢያዎች የተሰበሰቡ መረጃዎችና የሶስት ቀናት ትንበያዎችን ይዟል። ተከታተሉት፣ ተመልከቱት። ዕለቱን በታሪክ ውስጥ ስንመለከት የዩናይትድ ስቴትስ መንግሥት ሕገ መንግሥታዊ ሥርዓት ሆኖ መሥራት የጀመረው ወይም አሁን ያለው ሕገ መንግሥት ወደ ተግባር የገባው ዛሬ የዛሬ 230 ዓመት ነበር። በ1781 ዓመተ ምህረት ማለት ነው በኢትዮጵያ አቆጣጠር። የዩናይትድ ስቴትስ 16ኛ ፕሬዚደንት ቃለ መሐላ ፈጽሞ ሥራ የጀመሩት አብርሃም ሊንከን ማለት ነው ዛሬ የዛሬ 158 ዓመት ነበር ባርነትን ከአሜሪካ ምድር ተዋግተው ያሸነፉ መሪ ናቸው። ፍራንክሊን ዴላኖ ሩዝቬልትም ቃለ መሐላ ፈጽመው ዋይት ሃውስ የገቡት ዛሬ የዛሬ 81 ዓመት ነበረ። የኖቤል ሽልማት አሸናፊው ኤርነስት ሄሚንግዌይ ዘ ኦልድ ማን ኤንድ ዘ ሲ የሚባለውን ሽማግሌውና ባህሩ የሚባለውን እጅግ የታወቀ በብዙ የተወደደ ጽሑፉን ያጠናቀቀው በዛሬው ዕለት ነበር።
እናመሰግናለን ሰሎሞን። የተከበራችሁ አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጅ ይታየና
እኔም ሰሎሞን አባተንን አብራችሁን ስለቆያችሁ ከልብ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና አደሩ። በነገው ዕለት እንገናኛለን።
ጤና ይስጥልን።